በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው። ተሰጣገባ በዚህ ምሽት ይዞ የቀረበው የቀድሞውን የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ይጠየቁ ለፍርድም ይቀርቡ የሚሉ በአንድ ወገን፣ የለም አይጠየቁም ለመሆኑ ጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፈው ሙግት ገጥመዋል። የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው።
አሉላ፣ ለጠየቀ ጥያቄ መንግስቱ ኃይለማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ ምንም በዚህ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅድ ያለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናለሁ።
እኔ ትንሽ መቶ አለቃ ምንድን ነው መንግስቱ ኃይለማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች፣ ይሄ ቢኖር እኮ አጉልቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው። ይህንን ነው የምለው። ከዚህ ጋር ግን በተያያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የ17 ዓመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረችበት ነው። የኤርትራ ጉዳይ አለ፣ የህዋት ጉዳይ አለ፣ የሶማሌ ጉዳይ አለ። በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘርም ያሉ በሀገር ቤትም ያሉ እነኝን እንትሮች በጠቅላላ በዘፋ በዛ ሆኖ በጦር ያሳለፈች ሀገር ናት በኮሎኔል መንግስቱ ዘመን። ከዚህ እንግዲህ የሰራ ህብረተሰቡን ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በሙሉ ያለው ደሞዙን በየወሩ ሳይቋረጥ ለ17 ዓመት ማለት ይችላለሁ አንዴ ለዚህ ዘመቻ እየተባለ ሲሰቃይ የነበረ ነው በሳቸው ዘመን። ሌላ ደግሞ ትልቅ ማስረሳው እኔ ዛሬ ኢንቨስተር ተብለው ካሉ አንዳንዶች የምናያቸው ምንድን ነው፣ በደርግ ጊዜ ለምቀበሌ ሱቅ አለ ማለት ማለለው ለምሳሌ የህብረት ስራ የቤት ህብረት ስራ ማህበሮች ነበሩ። በዛ ጊዜ ለምሳሌ የሚሸጥ ቆርቆሮ፣ ሲሚንቶ ከቀበሌ የሚሸጡ በሙሉ እየወጡ አየር በአየር የሚባል ንግድ የተጀመረበት ዘመን ነበር። ይሄንን የሚያደርጉት ማናቸው? ባለስልጣኖች። በዛ መልክ አገሪቷን አራክሰው የሄዱ እንጂ እስቲ ስለ መሬት ላራሹማ መሬት ላራሹ የግድ የአብዮቱ ጥያቄ ነው።
አሁን ያሉት እንደተጠበቀ ሆኖ በኮሎኔል መንግስቱ ተቃዋሚዎች በኩል መንግስቱ ኃይለማርያም በዘመናቸው ይሄን አረጉ የሚል አንድም ለጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል?
እኔ ጥሩ ብዬ እንደው ተፈራ ከምለው መሰረተ ትምህርት ከዛ በተረፈ ግን ይሄን ብዬ ማለታቸው ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል። እንግዲህ በጥይትና
በለቃ ሊጨምሩ ፈልገው ነው ግን
ይህንን ነው ምለው።
አዎ ማለት የምፈልገውም ይሄ ነው። በቃ ስለ መንግስቱ ኃይለማርያም መናገርም መመስከርም ማለት የምፈልገው ይሄ ፓርት ነው። እንግዲህ 17 ዓመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጨለማ ሀገሪቷ ጨለማ ውስጥ እንደነበረች የሚያስቡ ሰዎች አሉ። በኑሮውም በኢኮኖሚውም በጦርነቱም በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለም። ለእኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ፣ በሰንደቅ ዓላማዋ፣ በዜግነት ክብር፣ በማንኛውም ጉዳይ በኑሮ እንዴ በደርግ ጊዜ እኮ በመንግስቱ ኃይለማርያም ጊዜ እኮ እኔ እዛ ሰዓት የማውቀውን ነው የምናገረው። እንግዲህ የኖርኩበት በ1977 ኢትዮጵያ ረሀብ በነበረ ጊዜ 1 ኪሎ ስጋ 5 ብር ነበር የሚሸጠው። 1 ኩንታል ጤፍ 30 ምናምን ብር ነበር የሚሸጠው። 1 በግ 20 ብር ገባ ተብሎ ኡ የሚባልበት ጊዜ ነበር ያለው። 1 ሺህ ፓስታ 80 ሳንቲም የሚሸጥበት ጊዜ ነበር። 1 የመንግስት ሰራተኛ ዘበኛን ምሳሌ ብንወስድ 105 ብር ነበረ ደሞዙ። በ105 ብር ደሞዝ 5-6 ቤተሰብ አስተዳድሮ ከሷም ላይ ተርፈው እቁብና እድር ማህበራዊ ህይወቱን ተወጥቶ ቦታ ሄዶ ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም የሁሉም እሳቸው አሁን በዚህ ላይ እንደጠቀሱት ጦርነት የበዛበት ጦርነት መንግስቱ ኃይለማርያም ለምኖ አላመጣው። አገራችን አጋጣሚ ሆኖ ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶች የተነሱባታል። ሶማሌ ጦርነት መንግስቱ ኃይለማርያም ለምኖ አላመጣም። የሻቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ በኃይለ ስላሴን ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለማርያም አላመጣውም። ራሳቸው በራሳቸው አጀንዳ ትግራይን አስገነጠላን ብሎ የራሳቸውን አጀንዳ ይዘው የገቡት ይህ ሰው በዚህ ፋንታ ሶማሌን በወረረችን ጊዜ 270,000 ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሌ አሻፈረኝ ብላ ጦርነት ስትመጣ አየር ኃይሉን ምድር ጦሩን ሚሊሻውን ጦር ሜዳ ድረስ ገብቶ እያዋጋ ጠራርጎ ሶማሌ ያስወጣልን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር ጀግና ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው እኛ መንግስቱ ኃይለማርያም መሰረተ ልማትን እድገት በህብረትን የህፃናትን አባ መንግስቱ ኃይለማርያም ጨካኝ የሚሉ ሰዎችን በጣም ነው ማዝነው። ከለ የወደቁ ጻራቶችን ቆሰብተው አባታችን የሚሉት ጻናት አባዘዋይ ነበር በየቦታ ነበር እንደ አባታቸው የሚቆጥሩትና እንባቸውን እንጠርጉ የሚያሳድጋቸው ጻናት ነበር
የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል ግን አሁን ጥያቄው ኮሎኔል መንግስቱ እርሱ የዘረዘሯቸው መልካም ነገሮች ቢያደርጉም ወንጀል ፈጽመዋል ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነጻ የሚያረጋቸው ከሆነ መልካም ማረጋቸው ከሆነም ደግሞ ይለያልና አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው እንግዲህ የናቶ ነሲቡና ወይም የፍትህ ለኢትዮጵያ ግብረኃይል ዋና ዓላማ ለፍርድ ይቀርቡና ፍርድ ብይኑን ይስጥ ነው
ወንጀል ነው ወንጀል አይደለም የሚለው ራስ ወንጀል ዲፊኒሽናል ወንጀል በዚህ ሀገር እንኳን በመናቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዲፊኒሽኖች ሲያሟሉ ነው ይሄን ፈጽሞ ተጠርጣሪው በትክክለኛ ኤቪደንስ ቀርቦበት ማስረጃዎች ክርክሮች የጠበቃ መብቱ ብዙ ዲቴል ከተሄደ በኋላ አይ ግለሰብ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል አሁን እየሆነ ያለው መንግስቱን እንዲው በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያደርጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ያፋን እንደዚህ ያደረገ እንደዚህ ፈጠረ ሲጀመር ያፋንና ኔትወርኩ ናቸው መጨራረስ ጀመሩት ታሪኩ እሱ ነው የሚለን አቶ ነሲቡ ይሄን የሚቀበሉ ከሆነ ፍቅረ ስላሴ ወግደበስ ተሳ ደስታ እንደነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖች ያፋም ራሱ ዘጀነሬሽን ክፍሉ ታደሰ ይጻፍ ብዙዎቹ ላይ ታሪኩ ምድት ብሎ ቁጭሏል መጀመሪያ ደርግና ያፋ በመገዳደል ደረጃ አልተፈላለጉም ደምም አልተፋሰሰም ጦርነቱና ችግሩ መገዳደሉ የጀመረው ያፋና ሜሶን ናቸው ለምን በዛ ጊዜ ሜሶን የደርግ አማካሪ የደርግ አይዶሎጂ አስተጣቂ የተማረ ኃይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሐሳባችን እንዳንፈጽም ጉልበት እንዳናገኝ ወደፊት እንዳንራመድ ያደረገን ሜሶን ነው ስለዚህ መጀመሪያ ሜሶን መምጣት አለብን ብለው ግድያ ነው የጀመሩት ያፋዎች ናቸው ስለዚህ መንግስቱ ኃይለማርያም እና 100% ንጹህ ሰው ነው እንደው የሚያበራ መልአክ ነው ቢባል አቀርቦ በአብዛኛው የተካሄዱት ነገሮች ራስን ከመከላከል ለመንግስቱ ኃይለማርያም እኮ ቦምብ ተወርውሮበታል በጥይት እኮ በጣሰውታል ሲበቃው እና የሶዮ ታደር ነው ኢትዮጵያዊ ነው እኛ ኢትዮጵያውያን በተፈጥሯችን አንነካም ባይነ እንዴት ነው ሁሉ ቦምብ ላይ ወለየ ወረደበት መከላከል የሚያስችል ማን ነበር መጻፍ ወይ መስከል ሲያሳልሙ ተርሰው
ጥያቄ አለ ብለው አተነሲውን ማጠቃለልም አለበት እንግዲህ
ትንሽ ያልተነሳው ጉዳይ ምንድነው ለመከላከል ህዝብ መፈጀት የለበትም ህጻናት ማለቅ የለባቸው ይሄንንም ለምንመለከተው ቀይ ሽብር አላነሳለው ቀይ ሽብር በመንግስቱ ኃይለማርያም በራሱ የሚመራው አቤታዊ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ በገጠሮች እስከ ወረዳ የሚደርስ እስከ 9 የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከመናጣቸው ከርቸሌ ማከላይ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከስቶ በ25ቱ ከፍተኛ 25 እስር ቤት ቀበሌዎቹ ለራሳቸው እስር ቤት ሆነዋል ይሄን ሆኖ ከዚህ በተጨማሪ ደግሞ ለእያንዳንዱ ያሪዎች ጥበቃና ለነኝ አባላት የማተር የመደምደም የመግደል መብት ተሰጥቶ ማንንም የተረጠሩትን የመግደል መብት የተሰጠ ሂደቱ በ1969 ከቤት ለቤት አሰሳ ጀምሮ ወደ ነጻ እርምጃ ተካሂዶ በ70 ዓመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ 15-20 ልጆች እየወጡ እየተገደሉ ሜዳ ሊጣሉበት ያቤታዊ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ኃይለማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱ ዛሬ ዶክመንት ካልጠፋ በየከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለማርያም ራሱን ለመከላከል ከአንድ ቤት 4 ህፃናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው? ህፃናት ያለ አባት መቅረት ነበረባቸው ወይ? ይሄ በመቶ ሺህ የሚቆጠር ቤተሰብ ታሪክ አውራላ ሜዳ ላይ የሚቀረው በደርግ ጊዜ በ17 ሲያገዛዘመ
ምን ይሉ ነበር ወጣላታ
ፈላጭ ቆራጭ ሆኖ የነበረው የሳቸው
ይላል ነበር ባዛኛው ማለት ነው ይቅርታ ስለቆረጥኳቸው እንጂ በዛ ጊዜ ኢህአፓኩ ስኳድ ገዳይ ነበራት ገዳይ ምሽን የሚሰጣቸው የሚገሉ እንዲያውም አንደኛው ግለሰብ አሁን በቅርብ ጊዜ እድሜለ ቴክኖሎጂ እድሜለ ዩቲዩብ ከምርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ሊያረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዛ ቦታ ላይ በሽጉጥ አከታትሎ አናቱን በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህፃናት ህፃናቶች ምን ነበር የሚሰሩት? ምን አይነት ህፃን ነበር ኢህአፓ መትመለመለው? እንዴት ነበር ኢህአፓ ተማሪዎችን እንኳን ሳይቀር ማለት ነው በኢህአፓ ተደራጃና ተደራጅም ምን አይነት ልቂት ይካሄድ ነበር? ኢህአፓ በመጀመሪያ ደረጃ ላይ በዚህ ደረጃ ላይ በግስ ባጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰዓት
ባለቀነት ወን አይርሱ ቀደም ሲል አቶ ነሲቡ እንደተናገሩት አቶ ነሲቡ ያፋን ተወክለዋል ለሚቀርቡት አንድ ሁለተኛ አሁን ቀላል እኮ ነው ክርክሩ መንግስቱ አለማዳም ለፍቅረው አይቀርቡ ነውና እሺ
ግን አንዲስ ሳቸው ያፋን ወክለው ባይገኙም እየተከራከሩ ያሉት ቁስ ላይ አባ ምናውራው ቁስ ለቀይ ሽብር ብለን እንደ ትልቁ ነገር ወራይምራችን ይመጣ ወይ ደርግ ወይ ያፋ ወነጭ ሽብር ወይ ሽብር ተብሎ ከዛ ጋር ጥሎ ይመጣ ያፋፉ
አይ እዚህ ድርጅት አባል ስለነበሩ ብቻ አብረው እንዳይተቀላቀሉ እሺ
እኔ እኮ የደርግ ተወካይ አይደለም። የመንግስቱ እኮ ካዝኑ ወይ ያክስ ልጅ ወይ አጎት ልጅ ወይ ክርስትና እኮ እንትን ኖሮን አይደለም። መንግስቱን እንደ አንድ ዜጋ ነው እንደው መጣልኝ ነበርኩ በዛ ጊዜ በጣም ወደዋለሁ። እንደው እጅግ በቃ አሁን እንደው እጄ ማግኘት የምችልበት ሁኔታ ቢኖር እንደው ወደው ሰው
ሳያውቁ በልጅነት ወደዋቸው እንዳይሆን።
አዎ ስለምወደው ብቻ ማለት ዛሬ እድሜ ለቴክኖሎጂና ብዙ መጻፎች ይወጡ 40 50 100 200 መጻፎች ላይ ሪፒትድሊ ሳይ በመንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን 17 አመት ፋሲት ለብሶ እንዲሁ ደሞ እንዳማገነድ የሚቀመጡት የሚከሱት ሰዎች ይገርሙኛል። አይቆቆብ ላይ ባህሩ ግርማ ስለሱም ብሎ ይጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ የሚሰማቸው ብናገኝ 24 ሰዓት ደከመኝ የማይሉ እቺን ደሃ ግን አሳዛኝ ሀገር የት ባድረስና ብሎ ባህሩ ግርማ ራሱ ይመሰከረበት ሌሎችም ጭምር ስለመንግስቱ ትረስ ነው የሰማነው ያነበብነው ለማለት ነው።
መቶ አለቃ መስን ጠንካራ ጎናቸውን የመረመሩትን ይሃል የሳቸው ተጨባጭ ስተቶች ናቸው በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ።
በጣም ጥሩ ጥያቄ ነው አሩላ። ወዴ መንግስቱ አለ ማርያምን እንዴውም የሚገርም ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ተሳውስ ሆነ ያኔ ኢትዮጵያኖች ሊቢያ ሄደው አንገታቸው እንደዛ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ህዝብ ያንን በቁጭትና በልህ አዲስ አበባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እንደዛ ነው ታሱ ሲከተክል ስንመለከት ወጣቱ ትውልዱ ይዘውጣው በመንግስቱ አለ ማርያም ፒክቸርና መንግስቱ አለ ማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለው ድፍስና ብዙዎቻችን እንወያያለን እናወራለን። ኩኔ ብቻ አይደለም በጣም በርካታ በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ አለ ማርያም የተወሰነ ግሩፖች በሚሊዮን የሚቆጠሩ ሰዎች ወይ መንግስቱ ወራጅ ናቸው። ዛሬ ባህር ዳር እኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የድሀ ወዳጅ እያለ መሬት ላራሽ እኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ እኮ ነጻ ያወጣ መንግስቱ እኮ ነው። የከተማ ቤት ሁለት ብር ሶስት ብር እንደውም አንዳንዱ እኮ 17 አመት ከፍሎ ያቀም ይሄን እኮ ያረገ መንግስቱ ኃይለ ማርያም ነው። መንግስቱ የወታደሩ የደሃው የኔ ብጤው እታች ወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት ብዙ ሳይገባን እያለቀሰ ሲለምናል መጨረሻ ጥሎ እንዲጠፋን በክያቱ ነው እንጂ ለመንግስቱ የሚቀበል ነገር የለም።
አቶ ነሲቡ በደብዳቤያቸው ዝርዝር ጥያቄዎችን አቅርባቸዋል በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሐሳብ ነውና ምንድነው የመጨረሻ ግባችሁ?
እንደነኝ አይነት ሁኔታዎች ይበቃል ማስለቂያ ሆነው እንዲፈጠር አይደለም ሐሳባችን። በጊዜው ሲሳይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎች ማስተማሪያ ነበረ። ገለን ዘርፈን የትም እንሄዳለን እኔ በዝርታ አንጠራው አንጠራው ነው የምጠቅሰው እና የትም አገር እንሄዳለን ብለው የዚህ አይነት አይተናል በ27 አመት አገዛዝ። ያ ምንድነው ምንም አንወልም የትም እንሰለ ይሄ ሁሉ አስተማሪነትን ያስፈልጋል። አሁንም ቢሆን ለፍትህ ቀርበው እኔ ታሰሩ ይገደሉ አይደለም ግን ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው። በዛ መሰረት ህግ ተመልክቶ ለወደፊት ማስተማሪያ እንዲሆን የበቀል ጉዳይ አይደለም። በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል። ግን እንደነኛ አይነት እንትኖች ምንም እንዳልተሰራ አሁን እሳቸውም እንደሚያዩ ጀግና እውነቴን ነው እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ጠጥቶ ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁ። ይጠጣ
ጥይት የሚያስጠጣው ነገር ያለ አይመስለኝም። አቶ ነሲብ
ራሳቸው ያሉት እኮ ነው አንድ ሰውና አንድ ጠመንጃ ጥይት እስኪቀርብ ነው ይፎክሯል ነበር እንዴ?
አይ ብለዋል 17
ተግባራዊ ማድረግ ለሀገር ነው የሚሞቱት ባንዲሯ ነው የሚሞቱት ለሰንደቅ ዓላማ ነው የሚሞቱት። እና ያ ከሆነ ድረስ ያንን ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ።
በመጀመሪያ ደረጃ ላይ በዚህ ደረጃ ከ44 ዓመት መንግስቱን የሚከስ ጭንቅላትና ህሊና ያለው ሰው መንግስቱ አይደለም ጥይት በታንክ እንኳን ተደፍቶ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ያለን ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያዩ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥ መሆኑ መንግስቱን የማይወደው አለ። እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለማርያምን እንኳን ኖረ ነው የምንለው። ይኸው እኮ እያሳየው ብዙ ነገሮችን እያሳየ ነው። 17 ዓመት የሰውዬ ከዛች ደሃ ሀገር ላይ 5 ሳንቲም ያልነካ በዘመድ ማንንም ያልጠቀቀ እህቶቹ እኮ ፋብሪካ ይሰራሉ። የትኛው ሀገር ነው በዓለም ታሪክ እህቶቹ ወዛደሮ ነው በሰዎች ወንድሞቹ ተጥለው ያክስቴ ልጅ ያጎቴ ልጅ በጋብቻ በምንም አይል ቢስሩ እኮ በቲቪ አናቃትም እኮ መጨረሻው ላይ አካባቢ ካሉ ነው።
አቶ አለቃ መስፍን ከበደ ከላስ ቬጋስ፣ እንዲሁም አቶ ነሲቡ ሰባት ከካሊፎርኒያ በጣም እናመሰግናለን።
እግዚአብሔር ይስጥልን።
ሁላችሁንም አቶ አሉላንም አቶ አዲሱንም አቶ አለቃም እንዲህ በቀና መንፈስ መወያየታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርደናል። ጥሩ ነው። ምን በዚህ መልክ ምን ፈጣው ነው ኢትዮጵያ በዚህ እንደተናቆርን እንሄዳለን ማለት አይደለም። አመሰግናለሁ። Thank you.